Anagambula, nagaje ne nagaje, ansola la gete.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የዕለተ እሁድ መስከረም 17 2013 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። እንደምን ውላችሁ አመሻችሁ የተከበራችሁ አድማጮች። ለክርስትና እምነት ተከታይ አድማጮቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እንላለን። የመስቀል በዓል ከሃይማኖታዊ በዓልነቱ በተጨማሪ የህዝብ መገናኛና የአብሮነት ማድመቂያ ከመሆንባቸው ስፍራዎች በቀደምትነት በሚጠራው የጉራጌ ዞን እንዴት ደምቆ እንደሚከበር የሚያወሳ እንግዳ ይዘናል።
ከእናትና ከአባት ምርቃት የምትወስድበት የወለደ የምትጠይቅበት የሞተ ሰውን ሀዘን የምትደርስበት እቺን አንድ አመት ጠብቀ ስለሆነ መስቀልን ምክንያት አድርገ ነው የምትገበው።
አሸናፊ ተስፋዬ ይባላል። ተወልዶ ያደገበት ባህልና ወግ እንደመሆኑ ደግሞም እንደ ጋዜጠኝነት ባለሙያነቱ ያብራራልናል። ከዜና በኋላ እንጠብቀው። ኢትዮጵያ ውስጥ ማህበረሰቦች የሃይማኖት በዓላትን እንዴት አብረው በፍቅር ሲያከብሩ እንደኖሩ የሚያሳይ ቅንብርም እናስከትላለን። ወጣቶችና የፖለቲካ እንቅስቃሴዎች ሌላው ለዛሬ የያዝነው ውይይት ይሆናል።
ኦሮሚያ ክልል ውስጥ የሚያምስ ወጣት ጉጃኑ ወረጽ ምን ማለት ነው? እንዳሁኑ ወጣት እየሰበሰብሽ መንገድ ላይ አንተ ምንድን ነው ጥያቄ? አንቺስ ምንድን ነው ጥያቄ? ያሹ ጥያቄያቸው ተመሳሳይ መልስ ይገኛል ብሎ ማሰብ ራሱ ይተሳሳ። ስለዚህ ኦርጋናይዜሽን የለም፣ ጥያቄው ወረቀቱ የተጻፈ አይደለም።
አቶ በፍቃዱ ኃይሉ ይባላሉ። የመብቶችና የዲሞክራሲ እድገት ማዕከል ዲሬክተር ናቸው። እነዚህን ይዘን ከእናንተ ጋር እስከ 4 ሰዓት ድረስ እናመሻለን። የማስተናግዳችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራማችንን ትመራለች። የምናስቀድመው የዓለም ዜና ይሆናል። መልካም ምሽት።
እንደምናመሻችሁ አድማጮች፣ የዕለቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የመስቀል በዓል በኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ በመላ አገሪቱ ተከበረ። ወትሮ በአዲስ አበባ መስቀል አደባባይ በድምቀት ይከበር የነበረው የመስቀል ደመራ በዓል ዘንድሮ የኮሮና ቫይረስ ስርጭትን ለመግታት በሚል የጥሪ ካርድ በደረሳቸው ጥቂት ታዳሚዎች ብቻ የተከበረ ሲሆን በዛሬው ዕለት የመስቀል በዓልም በተመሳሳይ በጥቂት ሰዎች ተከብሮ ውሏል። በተጨማሪም በአገሪቱ በሚገኙ የተለያዩ ከተሞችም በዓሉ ሃይማኖታዊ ስርዓቱን ጠብቆ መከበሩ ታውቋል። የፌደራል ፖሊስ በዓሉን ለመረበሽ እንደታቀደ መረጃው ደርሶኛል ሲል የቅድመ መከላከል ዝግጅት መደረጉን በመግለጽ ማስጠንቀቂያ መስጠቱ አይዘነጋም። ዛሬ ከየአካባቢው ባገኘነው መረጃ መሰረት በዓሉ በሰላም ተከብሮ ተጠናቋል። የጆንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ትላንት ማምሻውን ባወጣው ሪፖርት በህንድና በዩናይትድ ስቴትስ በኮሮና ቫይረስ የተያዙ ሰዎች ቁጥር አሻቅቧል። ባለፉት 24 ሰዓታት ውስጥም በህንድ 86054 ሰዎች በቫይረሱ ሲያዙ በዩናይትድ ስቴትስ ደግሞ 55004 ሰዎች በቫይረሱ ተይዘዋል። የኮሮና ቫይረስ ወረርሽኝ ዩናይትድ ስቴትስን የተለያዩ ግዛቶች ማዳረስ ከጀመረ በኋላ የማይጋለጥ አካባቢ የተባለውን የሰሜን ምስራቁን፣ የደቡብንና የምዕራቡን ክፍል አዳርሷል። አሁን ደግሞ ሰሜንና ደቡብ ዳኮታ እንዲሁም አዮናና ዊስከንሰን ቫይረሱ ከፍተኛ ጉዳት አድርሶባቸዋል። አውሮፓ በሁለተኛ ዙር የቫይረሱ ወረርሽኝ ልትጋለጥ ትችላለች የሚል ምልክቶች መታየት በመጀመራቸው የአህጉሪቱ አንዳንድ መንግስታት በነዋሪዎችና በንግድ ተቋማት ላይ የእንቅስቃሴ ገደብ መጣል ጀምረዋል። የፈረንሳይ ብሔራዊ ዶክተሮች ምክር ቤት ኃላፊ ሁለተኛው ዙር የኮሮና ቫይረስ ስርጭት እኛ ካሰብነው በላይ በፍጥነት እየመጣ ነው ብለዋል። ፓትሪክ ቦቴ የተባሉ እኚህ ኃላፊ አሁን ካለው ሁኔታ ምንም የሚለወጥ ነገር የማይኖር ከሆነ ረዘም ላለው በመኸርና በክረምት ወራት በአብዛኞቹ የፈረንሳይ ግዛቶች ቫይረሱ በከፍተኛ ፍጥነት ይሰራጫል ብለዋል። በዚህም ምክንያት በሚፈጠረው የፍላጎቶች መጨመር የጤና ተቋማቱን የአሰራር ስርዓት ያውከዋል የሚል ስጋታቸውን አካፍለዋል። በፈረንሳይ ባለፉት 24 ሰዓታት 14000 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በሌላ በኩል አዲስ የተላለፈውን እቤት ውስጥ የመቀመጥ መመሪያ የተቃወሙ የአፍና አፍንጫ መሸፈኛ ጭንብል ያላጠለቁ ተቃዋሚዎች ትላንት በለንደን አደባባይ ላይ ተቃውሞ አካሂደው ነበር። ፖሊስ ሰልፈኞቹን የበተነ ሲሆን 16 ሰዎችን ደግሞ አስሯል። በአጠቃላይ በመላው ዓለም 33 ሚሊዮን ሰዎች በኮሮና ቫይረስ ተይዘዋል። ከዚህ ውስጥ ከፍተኛ ቁጥር የተመዘገበው በዩናይትድ ስቴትስ 7 ሚሊዮን ሰዎች ሲሆኑ በህንድ 6 ሚሊዮን እንዲሁም በብራዚል ወደ 5 ሚሊዮን ሰዎች በቫይረሱ ተይዘዋል። ፕሬዚዳንት ዶናልድ ትራምፕ ዳኛ ኤሚ ባሬትን ለጠቅላይ ፍርድ ቤት ዳኝነት በእጩነት አቀረቡ። የሊብራሏ የጠቅላይ ፍርድ ቤት ዳኛ ሩት ቤደር ግንስበርግ ህይወት ማለፍ የፈጠረው የጠቅላይ ፍርድ ቤት የዳኝነት የስራ ቦታ ክፍተት 6 ሳምንታት ከቀረው ምርጫ አስቀድሞ ወግ አጥባቂዋን ዳኛ ኤሚ ኮኒ ባሬትን በእጩነት እንዲያቀርቡ ለፕሬዚዳንት ዶናልድ ትራምፕ እድል ሰጥቷቸዋል። ፕሬዚዳንቱ ትላንት ማምሻውን በዋይት ሀውስ በሮዝ መናፈሻ ውስጥ ዳኛ ኤሚን በእጩነት ሲያቀርቡ በሀገራችን ውስጥ እጅግ ብሩህ የሆነ አእምሮና ከፍ ያለ የህግ እውቀት ካላቸው ሰዎች አንዷ ነች ብለዋል። ለህገ መንግስቱ የማይታጠፍ ታማኝነትና ከፍተኛ ብቃት ያላት ባለሙያ ሲሉ ማክለዋል። በሌላ በኩል በዛ ያሉ አሜሪካውያን የሰጡት ድምጽና ዴሞክራቶች በሰጡት አስተያየት ህዳር ላይ በሚደረገው ምርጫ አሸናፊ የሆነው ፕሬዝዳንት የጠቅላይ ፍርድ ቤቱን ዳኛ ይምረጥ የሚል ፍላጎት እንዳለ ተጠቅሶ ከቪኦኤ ጥያቄ ቀረበላቸው። ፕሬዝዳንት ዶናልድ ኤሚን የሚያውቋት አይመስለኝም የሚል ምላሽ ሰጥተዋል። አያይዘውም ከምርጫው በፊት መጠናቀቅ ያለበት ጉዳይ ነው ብለዋል። በፕሬዝዳንት ዶናልድ ትራምፕ እጩ ሆነው የቀረቡት የ48 ዓመቷ የሰባት ልጆች እናት ዳኛ ባሬት ሹመት ተቀባይነት የሚኖረው በህግ መወሰኛ ምክር ቤት መጽደቅ ከቻለ ብቻ ነው። የየመን ተፋላሚ ኃይሎች የተቋረጠውን የሰላም ስምምነት ለማስቀጠል 15 ሳውዲ አረቢያውያንን ጨምሮ ከ1000 በላይ እስረኞችን ለመለዋወጥ የሚያስችል ስምምነት ዛሬ ስዊዘርላንድ ላይ ማድረጋቸውን የተባበሩት መንግስታት ምንጮችን ጠቅሶ ሮይተርስ ዘግቧል። ላለፉት 5 ዓመታት ሲታገሉ የቆዩት በሳውዲ አረቢያ መራሹ የጥምረት ኃይሎች የሚደገፈው የየመን ማዕከላዊ መንግስትና የሃውቲ አማጽያን እንደ አውሮፓውያን አቆጣጠር በ2018 መጨረሻ አካባቢ በሁለቱም በኩል 15000 እስረኞችን ለመለዋወጥ ስምምነት ላይ ደርሰው የነበረ ቢሆንም ስምምነቱ ሳይተገበር ቀርቷል። ሁለቱም ወገኖች ዛሬ ባደረጉት ስምምነት ግን 1081 እስረኞችን ለመለዋወጥ ተስማምተዋል። የፈረንሳይ ባለስልጣናት አርብ ዕለት 2 ሰዎችን በስለት በመውጋት ተጠርጥሮ የተያዘው ግለሰብ ጥቃቱ የታለመው ፓሪስ ከተማ ውስጥ በስላቅ ስራዎች የሚታወቀው የቻርሊ ሄብዶ መጽሔት አዘጋጆች ላይ እንደነበርና በስህተት ሌሎች ላይ ማድረሱን መግለጹን አስታወቁ። ድርጊቱን ፈጽመዋል በሚል የተጠረጠረው ግለሰብ ከ3 ዓመት በፊት ፈረንሳይ የገባ የ18 ዓመት ፓኪስታናዊ ሲሆን ቻርሊ ሄብዶ የተሰኘው መጽሔት ነብዩ መሐመድን በካርቱን ስዕል በመሳል ተሳልቋል በሚል እንደሆነ ባለስልጣናቱ ገልጸዋል። ድርጊቱን ፈጽሟል የተባለው ግለሰብ የቻርሊ ሄብዶ መጽሔት የቀድሞ ቢሮ አቅራቢያ በሚገኝ እረፍት መውሰጃ ውስጥ ያገኛቸውን የዶክመንተሪ ፕሮዳክሽን ኩባንያ ሰራተኞች የሆኑ አንዲት ሴትና አንድን ወንድን በስለት በመውጋት ጉዳት ያደረሰባቸው ሲሆን ግለሰቡ የመጽሔቱ ቢሮ በ2015 ዓመተ ምህረት ከደረሰውና ለ17 ሰዎች መሞት ምክንያት ከሆነው ጥቃት በኋላ ከዚያ ወደ ሌላ ስፍራ መዛወሩን ባለማወቁ በዚህም ምክንያት በእርሱ አስተሳሰብ ጥቃቱን ያደረሰው በመጽሔቱ አዘጋጆች ላይ ነው ተብሏል። ጉዳዩን አስመልክተው ለፍራንስ 2 የቴሌቪዥን ጣቢያ ቃለ ምልልስ የሰጡት የፈረንሳይ የአገር ውስጥ ጉዳዮች ሚኒስቴር ዳርማኒህ ድርጊቱ ግልጽ የሆነ ጽንፈኛ እስላማዊነት ነው ብለውታል። አድማጮች፣ ዜናው አበቃ።
የዓለም ዜናዎቹን አደመጥን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው የእሁድ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አብራችሁን ቆዩ። የመስቀል በዓል ከሃይማኖታዊ በዓልነቱ በተጨማሪ የህዝብ መገናኛና የአብሮነት ማድመቂያ ከሚሆንባቸው ስፍራዎች በቀደምትነት የሚጠራው የጉራጌ ዞን ነው።
የጉራጌ ህዝብ መስቀልን በአንድና ሁለት ቀን ብቻ አያጠቃልልም። ከሁለት ሳምንታት በላይ ለሆነ ጊዜ በተለያዩ ቀናት ሸንሽኖ የተለያየ ማህበራዊ ዋጋ ሰጥቶ ያከብራዋል እንጂ ዘለግ ያለውን የጉራጌ የመስቀል በዓል አከባበር ይዘትና ፋይዳ የሚያብራራልን እንግዳ ለምሽቱ ጋብዘናል። አሸናፊ ተስፋዬ ይባላል። አሸናፊ በማህበራዊ መገናኛዎች ላይ ተወልዶ ያደገበትን የጉራጌ ህዝብን ባህልና አኗኗር የሚዘክሩ መረጃዎችን በማቀበል የሚታወቅ ነው። ወደ አንጎላ ሉዋንዳ አቅንቶ በኦዲዮ ቪዥዋል ስራ ከመሰማራቱ በፊት ራዲዮ ፋናን በመሳሰሉ ተቋማት በጋዜጠኝነት አገልግሏል። ሀብታሙ ስዩም ያነጋገረው አሸናፊ መስቀል በጉራጌ ባህል ውስጥ ያለውን ቦታ በማብራራት ይጀምራል። አብረን እንከታተል።
ይህ ታላቅ ባህል በሁሉም ኢትዮጵያን ብሔር ብሔረሰቦች ህዝቦች ባህል ያኗኗር ወግ የተላበሰ መልኩ የሚከበር ቢሆንም የባህሉን አከባበር ደረጃና የሚሰጠው ትኩረት ከቦታ ቦታዎች ይለያያሉ። ያው እንደምታውቀው በጉራጌው ብሔረሰብ ዘንድ በድምቀት የሚከበር ባህል ነው፣ ትልቁ ባህል ነው። አመቱ ሙሉ ተለያይቶ የኖረ ቤተሰቦች፣ ዘመዳሞች የሚገናኙበት፣ የሚጠያየቁበት፣ ችግሮቻቸውን የሚፈቱበት፣ ወጣቶች የሚተጫጩበት፣ በጋብቻ የተሳሰሩ ቤተሰቦች የሚጠያየቁበት፣ የተጣሉ የሚታረቁበት፣ እዳ የሚሰረዝበት፣ በዳይ ተበዳይ ይቅር የሚባባልበት፣ ወጣቶችና አዛውንቶች የእርድ ከብት ገዝተው ሻኛቸውን እየነካኩ ከአባቶችና ከእናቶች ምርቃት የሚወስዱበት፣ ከፍተኛ የሆነ ጉጉትና በፍቅር የሚጠበቀው በአረፋና የመስቀል ባህል ነው። ይህ ደግሞ ትልቅ ፋይዳ ያለው ነው። ያው የጉራጌ ማህበረሰብ እንደምታውቀው በስራ ወዳድነቱ በተለያዩ ክፍለ አገራቶች ነው የሚገኘው። በአንድ መስቀል ነው ተገናኝተ ክፉንም ደጉንም ከወንድም ከአባት ከእናት የምትወያየው፣ ከእናትና ከአባት ምርቃት የምትወስድበት፣ የወለደ የምትጠይቅበት፣ የሞተ ሰውን ሀዘን የምትደርስበት። እቺን አንድ አመት ጠብቀ ስለሆነ መስቀልን ምክንያት አድርገ ነው የምትገባው። በከፍተኛ ደረጃ ደግሞ የሚገርም ነገር ወጣቶች የሚተጫጩበት የሚፈልጋትን ጉብል የሚይዝበት ሰዓት እንደመሆኑ መጠን በጉጉት እና በፍቅር ነው መስቀልን ጠብቆ የሚገባው።
እንግዲህ አሸናፊ፣ በጉራጌ ህዝብ ዘንድ መስቀል የአንድ ቀን በዓል ሳይሆን ለበርካታ ቀናት በተለያየ ስያሜና ዓላማ የሚከበር እንደሆነ ይሰማል። ሁሉንም ቀናት ለመቃኘት ሲንሞክር አስቀድመን ከመስከረም 13 ወይንም ወሬት የህና ከሚባለው ቀን ጀምሮ እስከ መስከረም 15 ድረስ ውህምያ እስከተባለው ድረስ ያሉትን ቀናት እንመልከት። በእነዚህ ቀናት የሚደረጉ ክንውኖችን ይዘት እስቲ እናነሳሳ።
እንግዲህ መስከረም 13 ወሬት የህና የመስቀል ባህል ለምግብ ማቅረቢያነት የሚውል ቁሳቁሶች ከግድግዳ የሚወርድበት ቀን ነው። የቤት መገልገያ ቁሳቁሶች በጥንቃቄ ጸድተው እስከ ጥቅምት 5 ድረስ በምግብ ማቅረቢያ የሚገለገሉበት። በተጨማሪም ሁሉም ቤቱን አጽድቶ አንዳንዱ ጅባውን አነጣጥፎ መስቀልን ለማክበር ዝግጅት የሚጠብቅበት ዕለት ነው። መስከረም 14 ደንጌሳ ይባላል። ለሁሉም የቤተሰብ አባላቶች በተዘጋጀ የሸክላ ጣባ የጎመን ክትፎ የሚበላበት ቀን ነው። የዚህ ቀን ወጪ የሚሸፍኑ ሴቶች ናቸው። በዚህ ዕለት ማታ በየደጃፉ ልጆች የተደመረ ዳመራ የሚያቃጥሉበት ቀን ሲሆን በብሔረሰቡ አጠራር የደንጌሳ ሰዓት ይሉታል። ስለሆነም ዳመራ ሲያቃጥሉ ጎረ 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 እያሉ ፈጣሪያቸውን ለዚህ ዕለት ላደረሳቸው የሚያመሰግኑበት፣ ሴቶች ደግሞ በልልታ የሚያደምቁበት ቀን ነው። መስከረም 15 ወህምያ ይሉታል፣ ወይም ጨርቆስ የእርድ ማለት ነው። በጉራጌው ዘንድ ዋናው የመስቀል ባህል የሚከበረው በዚህ ዕለት ነው። በዕለቱ የአባወራዎች ተግባር ጎልቶ የሚታይበት ሆኖ በእያንዳንዱ የቤተሰብ አባላት ሁለቱና ከዚያ በላይ በመሆን የደለበ ሰንጋ የሚያርዱበት ዕለት ነው። በዚህ ዕለት ሰንጋው ልክ እንደታረደ ጥሬ ስጋ በቅቤ በመንከር ጨፎዬ፣ ቀጥሎም የተወዳጁ የጉራጌ ክትፎ የሚበላበት ዕለት ነው መስከረም 15 ወይም ወህምያ
ከመስከረም 16 እስከ መስከረም 23 ደግሞ ሃይማኖታዊ አከባበሩን ይዞ ወደ ቤተሰብ ጥየቃ ባሉ የሚያድግበት ጊዜ እንደሆነም ይነገራል። ባንዳ ሰዓት የሚል ስያሜ ከተሰጠው ቀን የጀወጀ እስከ ተሰኘው ቀን ያሉትን ክንውኖች ደግሞ እስቲ ባጭሩ አስቃኝን አሸናፊ።
መስከረም 16 ላይ ያባንዳ ሰዓት የጉርዝ ሰዓት ይባላል። ዋናው መስቀል ትልቁ ያባቶች ዳመራ የሚበራበት ለት ሲሆን በአብዛኛው ሃይማኖት ይዘቱን ይላበሳል። ወጣቶች፣ ወንዶች፣ ሴቶች ቤተክርስቲያን ሄደው ባህላዊ ጭፈራ አዳብና የሚጨፍሩበት አዳብና የሚጀመርበት ሃይማኖታዊ ስርዓት የሚተገበርበት ዳመራ የሚቃጠልበት ቀን ነው። ወጣቶች ከጭፈራ ቦታቸው ወደ ቤት ከተመለሱ በኋላ ወደ ማታ አካባቢ ዋናው ዳመራ በየአካባቢው ይቃጠላል። ቅድም ገልጬልህ ነበረ ዳመራ ህጻናቶች ያቃጥላሉ ብዬ ነበር። ይሄ ደግሞ ሁለተኛው ነው። ሁለተኛው ሚንስ የወጣቶች ዳመራ ሳይሆን የወጣቶች ዳመራ ተቃጥሏል በፊት በ15። ይህ ደግሞ ለአባቶች ተብሎ አባቶች ምርቃት የሚደረግበት በመሸትሸት ሲል አንድ የአካባቢው ማህበረሰብ ወጣቶች ተሰብስበው የሚመራረቁበት የሚገባበዙበት ትልቁ የዳመራ ስነስርዓት ነው። ጭፈራው ይደምቃል፣ ይጠጣል። ከዚህ ሁሉ በኋላ ሁሉም ወደ ቤቱ ገብቶ የተዘጋጀለትን ጣባ ክትፎ ይበላል፣ ይደሰታል ነው የምልህ ሀብትሽ። መስከረም 17 ንቅባር ከሰማይ ይባላል። ከሌሊቱ 12 ሰዓት ጀምሮ በአንድ አጥቢያ የሚተዳደሩ እድርተኞች ዳመራ ወደ ተቃጠለበት ቦታ በመሰባሰብ ቃለ መሐላ በማስገባት አዲስ የአካባቢው ዳኛ የሚሾምበት፣ ያለፈው ርክክብ የሚደረግበት፣ አዲስ የአባልነት ጥያቄ የሚቀርብበት የሚወያዩበት ቀን ነው። መስከረም 18 የፊቃ ቆያም ይባላል። የሴት ልጃገረዶች የተለያዩ የስፌት ጌጣጌጦች እቃዎችን ለማዘጋጀት የሚረዳ ስንደዶችን ለቀማ የሚጀምሩበት ዕለት ሲሆን በየመንደሩ ልጃገረዶች ባህላዊ ዜማ ያዜማሉ፣ ስንደዶ ለቀማ ያደርጋሉ። ከመስከረም 18 እስከ መስከረም 23 ድረስ ሴት ልጆች ለእናቶቻቸው የጸጉር ቅቤ፣ ለአባቶቻቸው ባርኔጣ ይሰራሉ፣ ያዘጋጃሉ። ባሎች ደግሞ ሙክት በመያዝ ይሄዳሉ ወደ አማቾቻቸው ጋር። የራሳቸውን አክብረው ሲጨርሱ ጭፈራው ይደምቃል። ሁሉ ነገር በጣም ደስ ይላል። ልዩ ነው የሚሆነው። አዳብና ከመስቀል ጋር ተያይዞ ከመስከረም 16 እስከ ጥቅምት 5 ባሉ ቀናቶች በተለያዩ ገበያ ቦታዎች ወጣቶች ባህላዊ ጭፈራ ስነስርዓት ያደርጋሉ። በዛ ስነስርዓት ላይ የሚገርም ነገር ለማጨት የሚፈልጋትን እንዲህ ነው ሎሚ በወረወር እንደሚባለው ነገር የሚተጫጭበት፣ ከጓደኛው ጋር ተነፋፍቆ የሚገናኝበት፣ የልጅነት የድሮ የልጅነት ትዝታን የሚወያይበት፣ የናፍቆታቸውን የሚያወሩበት፣ ስራ እንዴት እንደነበረ የሚነጋገሩበት ትልቁ አዳብና ነው። እዚህ ላይ ማለት የምፈልገው ነገር አብትሽ፣ በአሁኑ ሰዓት አዳብና እየቀዘቀዘ እየጠፋ ያለበት ሁኔታ ነው የማስተውለው። ይህ ለምን እንደሆነ አላቅም። የጉራጌው ማህበረሰብ ንግዱ ላይ ትኩረት አድርጎ ባህሉ ላይ ትኩረት እያደረገ አይደለም ያለው ብዬ መደምደም እችላለሁኝ። አዳብና የሚገርም ነገር በዩኒስኮ ደረጃ መመዝገብ የሚችል እና ጠቃሚ የሆነ ባህል ነው። ደስ የሚል በቃ በፍቅር የምትገናኝበት፣ ፍቅር የሚደረጅበት፣ የምትማማርበት፣ የምትነጋገርበት፣ የዓመት የወጣውን የወረድከውን የምታወራበት እንደመሆኑ መጠን ይህ አዳብና ጭፈራ ወይም ወጣቱን ወደሚፈልገው አላማ ስራው ምን እንደሆነ እንዴት እንደሆነ የሚያወራበት በቃ የውስጡን የሚተነፍስበት እንደመሆኑ መጠን የአካባቢው ሹማምንት ልበላቸው የአካባቢው ሽማግሌዎችም ትኩረት ሰጥተውት ይሄንን ነገር ዘላቂነት እንዲኖረው እንዲያድግ የሚደረግበት ሁኔታ ቢፈጠር መልካም ነው የሚመስለኝ።
ያው እንግዲህ አሸናፊ፣ አንተም እንደምታውቀው የዘንድሮ መስቀል የኮሮና ቫይረስ ጫና ባልጠፋበት ማግስት ይከበራል። ከዘመድ ከወዳጆች ጋር በነበረህ የርቀትም ቢሆን ግንኙነት በበዓሉ ድምቀት ላይ ስላመጣው ለውጥ መስማትህ ማየትህ አይቀርም ብዬ አስባለሁ። ምን ያመጣው ለውጥ አለ? ሰዎችስ አብሮነታቸውን ለመጠበቅ ምን እያደረጉ ይገኛሉ?
ያው እንግዲህ ሀብትሽ፣ ኮሮና ጉራጌ ላይ ብቻ ሳይሆን ተጽዕኖ የፈጠረው የጉራጌው ብሔረሰብ ላይ ሲሆን በዓለም ደረጃ ነው። እንግዲህ ያው እንደሚታወቀው የጉራጌው ማህበረሰብ ከተለያዩ አካባቢዎች በናፍቆትና በፍቅር የሚገናኝበት፣ የሚሳሳምበት፣ የሚጠቃቀፍበት፣ የሚጨዋወትበት እንደመሆኑ መጠን ከፍተኛ የሆነ ነገር ይፈጥራል ብዬ አስባለሁኝ። እንግዲህ የጉራጌው ማህበረሰብ ከዚህ በፊትም እንደምታውቀው ኤችአይቪ በሀገራችን በተንሰራፋበት ወቅት የጉራጌው ማህበረሰብ ነው በቀጥታ ወደ ተግባር የገባው። ምን አይነት ተግባር ለሚለው ነገር አንድ የጉራጌው ማህበረሰብ በመስቀል በሚገባበት ሰዓት ለትዳር የሚያጫትን ሴት ከማግባቱ በፊት የሕክምና ወረቀት ከቤተሰቦቹ ጋር ወይም ከቤተሰቧ ጋር በህብረት ሆኖ ሄዶ ተመርምሮ ወረቀት ሲያመጣ ነው ሴት ልጅ ሊሰጠው የሚችለው እና ወደ ጋብቻ ሊዘልቅ የሚችለው። ያንን ነገር ደግሞ በሽታውን ለመቆጣጠር በአካባቢው ትልቅ አስተዋጽኦ አድርጓል። አሁን ደግሞ ኮሮናን ደግሞ የጉራጌው ማህበረሰብ ማን ምን ሊጎዳ እንደሚችል ኮሮና ጥንቃቄውን ስለሚያውቀውና ስለሚሰማ ርቀቱን ጠብቆ በፍቅርና በአንድነት ቤተሰቦቹን ለበሽታ ሳያጋልጥ በፍቅር ደስ በሚል ሁኔታ መስቀልን ያከብራል ብዬ አስባለሁኝ። ያው ተጽዕኖ ይኖረዋል፣ ከፍተኛ የሆነ ተጽዕኖ ሊኖረው ይችላል። እንደ ካቻምና ወይም እንደ አለፉት ዓመታቶች መስቀልን በድምቀት ላይከበር ይችላል። ርቀትን ጠብቀ ነው፣ ንክኪ ብዙ አይኖርም። ለምን ብትል አንተ ከተማ ላይ ብዙ ነገር አሳልፈ ነው የምትመጣው፣ ገጠር ያለውን ማህበረሰብ ልትበክለው ስለምትችል ያንን ጥንቃቄ የተሞላበትን ነገር እንደሚያደርግ የጉራጌው ማህበረሰብ ደግሞ ለዚህ ምክር አያስፈልገውም ብዬ አምናለሁ። ያው ተጽዕኖ ሊኖረው ስለሚችል እግዚአብሔር እንግዲህ ይህም በሽታ ከላያችን ላይ አንስቶ በፍቅር በአንድነት ሀገራችንን ሰላም አድርጎልን በየዓመቱ በመስቀል ተገናኝተን እንደ በፊቱ የምንሆንበት ጊዜ እስኪመጣ ድረስ በያለንበት በጸሎት የአባቶች ምርቃት ሳይለየን መቀጠል ይኖርብናል ብዬ አስባለሁ። በነገራችን ላይ ሀብትሽ፣ አሁን በቡታጅራ ከተማ የሚገኙ የቀድሞ የቡታጅራ ተማሪዎች ወይም የቡታጅራ ልጆች በተለያዩ ዓለም የሚገኙና በአዲስ አበባም እንዲሁም በኢትዮጵያ በተለያዩ ቦታ የተበተኑ ወጣቶች አንድ ፌስቡክ ላይ ማህበራዊ ሚዲያ ላይ የቡታጅራ ወጣቶች ህብረት የሚል አቋቁመው የሚገርም ነገር በኮሮና ሰዓትም ከፍተኛ የሆነ ሳንቲም በማዋጣት ለምስኪኖች የተለያዩ ነገሮች እርዳታ እንዲደረግ አድርገዋል። ከዛ በተጨማሪ ደግሞ ለአረፋ ክርስቲያኖች ናቸው ያስተባበሩት። የሚገርም ነገር ለአረፋ ወደ 15 ነው 20 ሰንጋዎችን ገዝተው ለምስኪኖች አከፋፍለዋል። አሁን ደግሞ መስቀልን ምክንያት በማድረግ ሙስሊሞች ናቸው ይሄን ነገር አስተባብረው በውጭና ሀገር ውስጥ የሚገኙ ወገኖችና እንዲሁም ባለሀብቶችን አስተባብረው አሁን ለመስቀል ሰንጋዎችን የተለያዩ ወደ 15 የሚሆኑ ሰንጋዎችን ገዝተው እርድ አድርገው ሀብታሙ በልቶ ጠግቦ ሲያደር ምስኪኑ ማደር አለበት በሚል በፍቅር በአንድነት ተምሳሌትን እያደረጉ ነው ያሉት። ይሄ ደግሞ በአካባቢው ማለትም በጉራጌ ማህበረሰብ ምስኪንን የመርዳት በዓላት በሚደርሱበት ሰዓት የመጠያየቅን የሚያሳይ ነገር ነው እና እነዚህ ወጣቶች ተጠናክረው የሚቀጥሉበት ማህበሩን አጠናክረው ለወደፊትም አካባቢውን ምስኪኖችን በመርዳት የተለያዩ ነገሮችን በማድረግ ትልቅ አስተዋጽኦ ያደርጋሉ ብዬ የምጠብቃቸው ናቸው። በተለይ ዲያስፖራው በጣም በጣም አኩርቶኛል።
ጋዜጠኛ አሸናፊ ተስፋዬ፣ የጉራጌ መስቀል በዓል አከባበርን በተመለከተ ስላጋራህን በእጅጉ አመሰግናለሁ። አንተም በስደት ሀገር ብትሆንም በልዩ ድምቀት ቀኑን እንደምታሳልፍ እገምታለሁ።
ያው እንግዲህ በስደት ላይ በምትኖርበት ሰዓት እንደ አገርህም ባይሆን ያው ናፍቆት ይኖረኛል። ከምንም በላይ የምናፍቀው ነገር ከዚህ በፊትም በቢቢሲ ላይ እንደዚህ ጠይቀውኝ ተናግሬዋለሁኝ፣ መስቀልና አረፋ ሲመጣ ያለው ግርግር ያለው ሁኔታ ይናፍቅሃል። ከጓደኞች ጋር የምታወራበት ገብተህ የምትጫወትበት የልቤ ልብህን የምትዘልቅ የምትቋደስበት ነገር እንደመሆኑ መጠን ያው ይናፍቅሃል። ነገሮች ይኖራሉ። ግን ቢሆንም በሰው ሀገር ላይም ቢሆን ያሉ ነው ኢትዮጵያኖች ተጠራርተን አንድ ሬስቶራንት ላይ ሰብሰብ ብለን ያው ጉራጌ የሌለበት ቦታ የለም ወይም ኢትዮጵያን ያልተበተንበት ቦታ ስለሌለ በህብረትና በአንድነት ጣባው እንኳን ባትኖር በኮባዋ ጠቅለል አድርገን ክትፏችንን በልተን ባህሉን አድምቀን ደስ በሚል ሁኔታ እናሳልፋለን። በመጨረሻ ማስተላለፍ የምፈልገው ነገር ለጉራጌ ዞን አመራሮችም ሆነ ሽማግሌዎች አዳብናን ወይም መስቀልን በተጠናከረ መልኩ ለዩኒስኮ የሚመዘገብበትን ሁኔታዎችን ብትፈጥሩና ጠንከር ያለ ነገር ቢደረግ፣ ባህልን የማስተዋወቅ ነገር ቢደረግ መልካም ይመስለኛል። ትኩረት ባህል ላይ ብናደርግ መልካም ነው። ትኩረት ከሰጠ ነው ሌላው ማህበረሰብ እኮ እንደ ቱሪስት መጥቶ ሊጎበኘን ይችላል፣ ደካማ ጎናችንን ሊያሳየን ይችላል። እንደዚህ አይነት ነገሮች ስለሚኖሩ ማስተዋወቅ ይኖርብናል የሚል እምነት አለኝ። ስላደረክልኝ ቃለ ምልልስ ሀብትሽ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከመላ የስራ ባልደረቦችህ መልካም በዓል፣ መልካም አዲስ ዓመት፣ መልካም መስቀል ብያለሁ። ሰላም ሁንልኝ።
ሀብታሙ ስዩምንና እንግዳውን አሸናፊ ተስፋዬን እናመሰግናለን። ኢትዮጵያውያን የሃይማኖታዊ በዓላትን በአንድነት ማክበር ትውፊቶች የሚያስቃኝ ቅንብር ደግሞ ወደ ወሎ ይወስደናል። በነባር እሴት ያማረ የአዲስ ዘመን ክብረ በዓል በጋራ ማክበር ደሴዎች የኖሩበት ባህል ያቆዩት ትውፊት እንደሆነ ነው የደሴው ዘጋቢያችን ባለፈው አዲስ ዓመትን ምክንያት በማድረግ ያቀናበረውንና ዛሬ ደግመን ብንጋብዛችሁስ ምን ይለናል ብለን ያዝነውን ዝግጅት የጀመረው። የሃይማኖት ልዩነት ሳይገድባቸው፣ የእድሜ መራራቅ ሳይወስናቸው ትናንታቸውን አመስግነው ነጋቸውን ደሴዎች በብሩህ ተስፋ ተቀብለዋል ይላል መስፍን። አዲስ ዓመት በቢለን ጊዮርጊስ እንዴት እንደተከበረ በሐሳብ ወስዶ ሲያሳየን አብረና ድምጥ።
ቢለን ጊዮርጊስ ከምዕራብ የደቡብ ወሎ ወረዳዎች ወደ ደሴ መሸጋገሪያ በር ንጉስ ሚካኤል ያቋቋሙትን ሰኞ ገበያን ተንተርሶ ወደ ላይ ከተማዋን፣ ወደ ታች የገራዶ ሜዳን፣ ወደ ጎን ባለግርማ ሞገሱን የጦሳ ተራራን የሚቃኙበት ውብ ስፍራ። እዚህ ታሪክ ይዘከራል፣ ባህል ይከበራል፣ አብሮነት ይቀነቀናል፣ የእምነት ልዩነት በመተሳሰብ ይደምቃል፣ ኢትዮጵያዊነት ከማማው በላይ ያስተጋባል።
ከታችኛው በኩል ከጸበሉ ከቢለን ጸበል በኩል ሻሊጅሩ አለ። ትልቅ ዛውያ ዶሪህ ነው። የጸሎት ቦታ ትልቅ ሸሆች ዱዓ ማድረጊያ ጁማአ ይከበራል። ቢለን ደግሞ ከፍለ ስትመጣ ጊዮርጊስ ቤተክርስቲያን ነው። ብዙ ትዝታዎች አሉ። ይሰፈር
ቢለን ጊዮርጊስ የሁለቱ ታላላቅ እምነቶች ወካይ ስያሜ። ቢለን በጣሊያን ጦርነት ወቅት የህይወት መስዋዕትነት በመክፈል በጀግንነት የሚወሱት የሻሊጅሩ መታሰቢያ፣ ጊዮርጊስ የኦርቶዶክስ ክርስትና እምነት ተከታዮች ታቦት ቀርጸው መታሰቢያ ያቆሙለት ሰማዕት፣ የሻሊጅሩ የልጅ ልጅ የሆኑት ጌትነት ሐሰን የጊዮርጊስን ታቦት በማጀብ በሰባር አጽሙና በጥምቀት ክብረ በዓላት ወቅት የድምቀት ምንጭ ከሆኑ ፈረሰኞች አንዱ ናቸው። የዘንድሮን አዲስ ዓመትም እነሱ ዛውያ እያሉ ከሚጠሩት የጸሎቱ ቦታ ጀምሮ በውጭ በመሰባሰብ ነባር ትውፊታቸውን ሳይለቁ በጋራ አክብረዋል።
እንግዲህ እዚህ አካባቢ በዓመት የሚደረጉ በዓሎችን ሙስሊሙ የክርስቲያኑን በማክበር ክርስቲያኑ የሙስሊሙን አብሮ በማክበር በመረዳዳት በመተጋገዝ በመደጋገፍ ነው የሚኖረው። በሐዘንም ሆነ በደስታም በማንኛውም ነገር አይለያይም። የዘንድሮን አዲስ ዓመት ያከበርነው የቡሄም ሆነ ዘመን መለወጫንም ሆነ በጋራ ነው ያከበርነው። ዛውያው እስካሁን ድረስ ያው በኮሮና ምክንያት ተዘግቶ ነበር። አሁን ግን ያው መስጊዱም እንዲከፈት ተደርጓል። እንደገና አዛውንቶችም ሆነ አባቶች ከቦታው ላይ ሄደው ያው ዱአ ጸሎት በማድረግ እየተገኙ ነው። የጌታው ሻሊጅሩ መስጊድም አለ፣ ዛውያም አለ፣ የሰውም መቃብር አለ። እዚያ ላይ ብዙ ሰዎች ከየክፍለ ሀገር እየመጡ የሚያምኑበት ነው።
አዎ፣ ሀገራችንን አማን አላህ ያርጋት። እንኳን ከዘመን ዘመን በሰላም ያሸጋገረን አሁን ቀጣውን ደግሞ የምናለማበት የምናፈራበት የምንዋልድበት የምንከብድበት አላህ ያርጋት።
አካባቢው የዛሬ ማንነታችንን በመገንባት የላቀ አስተዋጽኦ አለው ይላሉ በአካባቢው ተወልደው ያደጉትና በንግድ ሙያ የተሰማሩት መሐመድ ነጋ።
ዮሃ ችቦ ችቦኛ ከጦሳ ለቅመን ሁላችንም ቄጠማ ሳር ነገር እሱን ይዘን ሂደን ቤታችን ያንን ቀን አመት ባሉ እናሳልፍ ነበር። ጥምቀት፣ ጽጌ ጾም፣ ፋሲካ ሁሉም ነገር እኛ ጋር ነበሩ። እዛ አካባቢ ስናድግ መዝሙሩ ሁሉ ነበረን። የሚገርምህ መንፈሳዊ ተማሪዎች ጓደኞቻችን ናቸው። ሰንበት ትምህርት ቤት አለ፣ እዛ ውስጥ አለን። እኛ በቀጥታም በተዘዋዋሪም ኖረንበታል። እኔ አሁን አንዳንዴ ጊዮርጊስ ቤተክርስቲያን የሚለቀቅ መዝሙር ነበር ትዝ የሚለኝ መዝሙር፣ እንደ ቸርነትህ አቤቱ ማረኝ፣ እንደ ምህረትህ ይቅርታ ስጠኝ የሚለው ሲለቀቅ እኛ ቤት ቀጥታ ይሰማል። እኛ ቤት
በነገራችን ላይ እርስዎ ሙስሊም ነው?
እኔም ሙስሊም ነኝ፣ ያው ያደግኩበትም። ከዛ ውጭ እኛ ጓደኞች ደግሞ ቢለን ረቢል አወል የሚባል
የሚባል ነበር አብረው ይሄዳሉ። ረቢላ ወል ማለት የመውሊድ ጊዜ እንደማለት ነው። እርካታ ክርስቲያኖች የመውሊድ ጊዜ ይመጣሉ አድረው ድሮ በግ ምናምን ይዛሉ እንደው ስጦታ ለዛው ያው ይዘው ይመጣሉ። እኔና መምህር በላይ ወርቁ እንኳን አንድ ላይ ነው ያደግነው። እሱ የቄስ መምህር ነው እኔ ሙስሊም ነኝ። ሌሎች ዲያቆናት ጓደኞች ነበሩ። ሃይማኖት እንዴ ነው ብሎ ይነገረኝም ያስታውሰኝም ይላል። እኔ ለራሴ ሃይማኖት እንጃለሁ እነሱ ሃይማኖታቸውን ይዘዋል።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅድስት ስላሴ መንፈሳዊ ዩኒቨርሲቲ የርቀት ትምህርት ክፍል አስተባባሪና በአዲስ አበባ ሀገረ ስብከት የደብረ ጽጌ ቅዱስ ራኤል ሰባኪ ወንጌል የሆኑት መምህር በላይ ወርቁ የዚህ እውነት ማሳያም ተምሳሌትም መሆናቸውን ይናገራሉ።
ቢለንም ጸበል ያለበት ቦታ ነው። ጊዮርጊስም ቤተ ክርስቲያኑ ነው። ሁለቱም ቦታ ላይ ጸበሎች አሉ። ሁለቱም ጸበሎች የሚያገለግሉት ለሙስሊሙም ለክርስቲያኑም ነው። ጊዮርጊስ ቤተ ክርስቲያንም ሙስሊሙም ክርስቲያኑም ይጸበላል። ቡሄን የምናከብረው አብረን ነው። ገና አብረን እንጫወታለን። ጥምቀት አብረን እናከብራለን። ደመራ አብረን እናከብራለን። እንደ የተለየ እንትን አልነበረንም።
አንዴ የማስታውሰው ልንገርህ፣ ቤተክርስቲያኑ ኢንጂነር አምደ ማርያም የሚባል ሰውዬ ቤተክርስቲያኑ ያሳድሰዋል። ሲታደስ እኔም ይሄዳለሁ ስራ ለመስራት። ደግሞ የኔ አጎት ልጅ ነበር፣ አሁን ፖርቱጋል ነው የሚኖረው፣ ጀማል መሐመድ ይባላል። ኦልሞስት ኦል እስከሚታደስ ድረስ እዛ ያግዝ ነበር። አሁን ላለሁበት ማንነት፣ አሁን ላለሁበት አይደንቲቲ የተቀረጽንበት ሰፈር ነው።
ጊዮርጊስ ቤተክርስቲያን ተሰንጥቆ በኢንጂነር አምደ ማርያም አማካኝነት እድሳት ሲደረግለት እነ መሐመድ ነጋ እነ ጀማል የሚባሉ ሌሎችም ሁሉ እኛ ጋር አብረው ጊዮርጊስ ቤተክርስቲያን ይቆፍሩ ነበር።
የእኔ ልጅነት በኖርኩበት ህይወት ሃይማኖት ተለያይቶ አላስታውስም። ብሔር ተለያይቶ ማለት ለምሳሌ የጓደኞች ቤተሰቦች ምን እንደሆነ አሁን አላውቅም። ማን ከየት ይምጣ ምን ይሁን አሁን ካደግኩ በኋላ ነው እገሌ አባበሉ የዛ ሀገር ሰው ነው እገሌ አባበሉ የዛ ሀገር ሰው ነው ሲባል የሰማሁት እንጂ
አፍሪካ ከሆነ መጥቶ ይጋበዛል፣ ይበላል፣ ይጠጣል። ኤድም እንደዚህ ከሆነ አድረሳችሁ ብለን ሙስሊሞቹ ቤት እንሄዳለን። ሰርግም ሲሆን ተስካርም ቢሆን ዝክርም ቢሆን ለሙስሊም ለብቻ ይዘጋጃል። ስፔሻሊ ግንቦት ልደታን አብረን በጋራ እናከብራለን።
ይሁን እንጂ ለዘመናት የዘለቀው ይህ አብሮነት አሁን በወትሮ ድምቀቱ በነባሩ ውበቱ እንዳይራመድ መሰናክሎች እያጋጠሙት ነው።
አገራችን በተለይ ደግሞ ደሴ 27 ዓመት ከተማችን እንዳናለማ የሃይማኖት አሳይመንቶች እየገደሉን ነው። የብሔር አሳይመንቶች እየገደሉን ነው። የብሔሩ እንኳን እንዲህ የጠና ነገር የለውም ደሴ፣ የሃይማኖቱ ግን ትልቅ ነው። ተልእኮማ እንደሚሰጠ ባናቅ የሆነው ጎራ አንድ ነገር ይይዛል፣ የሆነው ጎራ ደግሞ አንድ ነገር ይይዛል። በዚህ መካከል ከተማው ሾለከ ሳያድ ሃይማኖተኛ መሆን ብዙ ጉዳት የለም። ሃይማኖተኛ መሆን ግን አገርን ከልማት የሚያግድ ከሆነ ትክክል አይደለም። ከተማው መንገድ የለውም። ከተማው ከፍተኛ የሆነ ኢንዱስትሪ የለውም። ስለዚህ ከዩኒቨርሲቲ የሚወጡ ተማሪዎች፣ ከቴክኒክና ሙያ የሚወጡ ተማሪዎች፣ ከአስረኛ ክፍል የሚያቋርጡ ተማሪዎች የትም ቦታ ስራ የመቀጠር እድል የላቸው። በጋራ ሁነን አገራችንን ማሳደግና ማልማት፣ በጋራ ሁነን አገራችንን መለወጥ ይጠበቅብን። ሰዎች የዘመን ውጤቶች ናቸው። ነገሮችን እቀያይራለሁ ይላል አምላክ። ልማት ከሌለ ስደት ይመጣል። ለምሳሌ በስታስቲካል ዳታ ከኢትዮጵያ በቁጥር አንድ ወሎና ወሎ አካባቢ ነው ስደተኛ። አረብ ሀገር ብኬድ የእኛ እህቶች ናቸው። እድሜያቸውን ገፍተው መጥተው እዚህ ከመጡ በኋላ እንኳን አግብተው የሚወልዱበት ጊዜ የላቸው። ወይ እድሜያቸው ሂዷል፣ ወይ ደግሞ ፈላጊያቸው።
እናም ለዛሬ ያደረሰን የትናንት ማንነታችን ነገንም እንዲሻገር ሁለቱ አብሮ አደጎች መልእክት አለን ይላሉ።
መዘጋጃ ቤት ወይም የከንቲባ ጽሕፈት ቤቱ የሙስሊምና ክርስቲያን የወንድማማቾች ህብረት የሚል አንድ ማህበር ነገር ቢያቋቁም ጥሩ ነው።
ከተማ አስተዳደሩ ህዝቡ ስፔሻሊ ይሄ የሃይማኖት አጀንዳ ቁሞ በጋራ ለከተማችን የምንቆምበት ቀን እናፍቃለን።
እህት ወንድም ቢሞት በአገር ይለቀሳል። አባት እናት ቢሞት በአገር ይለቀሳል። ለአገር የሞተ እንደው ወይት ይደረሳል።
መልካም አዲስ ዓመት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የእሁድ ምሽት ፕሮግራም ነው እያደመጣችሁ ያላችሁት። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። አብራችሁ እንድትቆዩ እንጋብዛለን። አጭር የሙዚቃ እረፍት እናደርግና እንመለሳለን። ከዚያም የኢትዮጵያ ወጣቶች ጉዳይ ላይ ያተኮረውን ውይይት እናቀርብላችኋለን። አብራችሁን ቆዩ።
Oh, 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 oh
በተለያዩ ክልሎች ወጣቶች በተለያዩ ስያሜዎች በሚጠሩ ስብስቦች ፖለቲካዊ ትግል ውስጥ መንቀሳቀስ ከጀመሩ በርካታ አስርት ተቆጥረዋል። በአሁን ወቅት ደግሞ ፋኖ፣ ቄሮ፣ ዘርማ፣ እጀቶ፣ ፈንቅል በሚል መጠሪያ ቡድኖች በያሉበት ክልል ፖለቲካዊ እንቅስቃሴዎችን ያካሂዳሉ። እነዚህ የወጣት ቡድኖች ስለሚያነሷቸው ጥያቄዎች አንድነትና ልዩነት፣ አካሄድና አደረጃጀት ዙሪያ ኤደን ገረመው በመብቶችና ዲሞክራሲ እድገት ማዕከል ዲሬክተር የሆኑትን አቶ በፍቃዱ ኃይሉን አነጋግራ ተከታዩን ዘገባ አሰናድታለች።
በኢትዮጵያ ግማሽ በመቶ የሚሆነው ህዝብ እድሜያቸው ከ30 አመት በታች የሆኑ ወጣቶች እንደሆኑ ጥናቶች ያሳያሉ። በተለያዩ የሀገሪቱ ክልሎች የሚገኙት እነዚህ ወጣቶች በክልልና በፌደራል ደረጃ ላይ ያሉ ተቋማዊና አስተዳደራዊ ለውጥ ለማምጣት ይታገላሉ። ቄሮ፣ ፋኖ፣ ዘርማ፣ እጀቶ፣ ፈንቅል እየተባሉ የሚታወቁ ሲሆን በየክልሉ ያሉት እነዚህ እንቅስቃሴዎች በአብዛኛው በሰላማዊ መንገድ ትግል የማድረግ አላማ ያላቸው ናቸው። ይሁንና ወጣቶቹ በሰላማዊ መንገድ የጀመሩት ትግል በተለያዩ ጊዜያት ወደ ጥፋት ሲቀየር ታይቷል። አቶ በፍቃዱ ኃይሉ እነዚህ የወጣት ቡድኖች ስለሚያመሳስሏቸው ነገሮች እንዲህ ያብራራሉ።
ከሁሉም በላይ የሚያመሳስላቸው ወጣትነታቸው ይመስለኛል። በተለይ ወጣትነታቸው ላይ ለምንድነው ማስፈር የሚለው ከ15-24 እድሜ ያላቸው 28% ያክል የሚደርሱ ናቸው። እነዚህ ናቸው እንግዲህ በተባበሩት መንግስታት ዴፊኒሽን እንኳን ብናይ ወጣት ነው የሚባሉት ማለት ነው። ስለዚህ ከሩብ በላይ የሆነው ህዝብ እነዚህ ወጣቶች ናቸው። በዛ ላይ አብዛኛዎቹ የአዲሱ የትምህርት ፖሊሲ ውጤትም ናቸው እነዚህ ወጣቶች። እና ምንድነው ከ10ኛ ክፍል ነው ትምህርታቸው የሚጨርሱ ወደ ቴክኒክ ትምህርት ቤት የሚሄዱ አሉ። ብዙዎቹ ወደ ቴክኒክ ቤት ውስጥ አይሄዱ። ስለዚህ ትምህርት ጨርሰዋል፣ ስራ ግን የላቸው። አብዛኞቹ በጣም ገና 20 እንኳን ያልሞላቸው ወጣቶች ናቸው። በተለይ አደባባይ ላይ የሚወጡት ሰልፎቹን የሚመሩት ከ25 በታች የሆኑ ናቸው። እና ይሄ ነው የሚያመሳስላቸው። ስራ ብሶት አለባቸው። ከዛ በኋላ የማህበራዊ ክጠጥራ የፖለቲካ ብሄርተኞቹ የሚናገሩትን አጀንዳ ነው በብዛት የሚያራምዱት። ያንን አደባባይ የወጡለታል። ስለዚህ ዚያር ሞቢላይዝድ ወይም ንቅናቄያቸው የሚመራው በብሄርተኞቹ አለቆች ወይም ሊቃን ነው ማለት ነው። እነሱ እንደ ደቂቅ ልትቆጥሪያቸው ትችያለሽ ማለት ነው። ሊቃኑ ተከታይ ናቸው።
አቶ በፍቃዱ ወጣቶቹን ሌላ የሚያመሳስላቸው ነገር ወደ ትግል የሚገቡበት አላማ መሆኑን የሚያነሳሉ። እንደሳቸው አባባል በተለያዩ የፖለቲካ እንቅስቃሴዎች ውስጥ መሳተፍ ለስርዓት ወጣቶች የክብር ጥያቄም ነው ይላሉ።
የፖለቲካ አደረጃጀቱ እንግዲህ ኢንፎርማል ነው። አሁን የፖለቲካ ትኩሳቱ በጣም የጦዘበት ነው። ሁሉም በአደባባይ መውጣት ቴንና ጥያቄን አስመልሳለሁ ብሎ የሚገምትበት ሰዓት ነው እና ማህበራዊ ሚዲያን በደንብ ለዚህ አገልግሎት እና ስራ አጥ ወጣቶች በእንደዚህ አይነት ነገር እንጌጅ የሚያደርጉበት አንድ የክብር ጉዳይ ነው። ከተራ ስራ አጥነት ሰፈር ያሰለቸን ልዩነት የተሻለ ዋጋ የሚያስች ስለዚህ ያ ነው። ሞቢላይዝ ተደርጓል። ሞቢላይዝ ያደረጋቸው አካል በምንም ያነሳቸው በምን እነሱ ጋር ግን ያለው መግፊያ ብዬ የማስበው ለራሳቸው የታጋይነት ዋጋ ለመስጠት ያላቸው ፍላጎት ነው። በተለይ በዚህ የፖለቲካ ጡዘት በበዛበትና ዲስኮርሱ ጣሪያ በነካበት ሰዓት ላይ እንደዚህ አይነት መስዋዕትነት በጣም ተፈላጊ ነው። ዋጋ የሚያሰጡን ነገር ዱ ይሄ ነው ዋነኛው መክፊው። ከዛ በኋላ ፖለቲካው ደግሞ ብዙ ተቃውሞዎች የተወሰነ ፍሬ እያፈራ ነው። ለምሳሌ ያለፉት ዓመታት ተቃውሞ የመንግስት ሪፎርም አስከትሏል የሚል እምነት አለ በብዙሃኑ። የሲዳማ ወጣቶች አደባባይ በወጣታቸው ተቃውሞ በማሰማታቸው የሚሆን በማመጻቸው ክልል ተሰጥቷቸዋል የሚል እምነት አለ። ሌሎቹ ዞኖች ውስጥ ተመሳሳይ አይነት አስማሚዎች ይታያሉ ማለት ነው።
አቶ በፍቃዱ የእነዚህ ወጣት ቡድኖች ጥያቄዎች የሚቀዱት በክልሉ ካሉ የብሔር ፖለቲከኞች በመሆኑ ልዩነቶቻቸው በክልሉ እንደሚነሱት ጥያቄዎችም ይወሰናል ይላሉ።
ስለዚህ ልዩነታቸው እንግዲህ የሚወክሉት ብሔር የሚወክሉት አልተብሎ በተባለው ብሔር ውስጥ ያሉ የፖለቲካ ጥያቄዎችን ነባር የሚሆኑ አዳዲስ የፖለቲካ ጥያቄዎችን ማስተጋባታቸው ብቻ ነው። ወደ ደቡብ ክልል ስቴጅ በአሁኑ ሰዓት በተለይ የክልልነት ጥያቄ ነው የሚያነሱት ማለት ነው። እጀቶ ይባል የነበረው የሲዳ
አላኝ ነው ምስል የሚባለው ወላይታ ውስጥ አለ። እንደዚሁ ዘርማ ጉራጌ ውስጥ በፊት ንገራጭ ጥያቄዎች ከመጣቸው ጀምሮ የሚንቀሳቀስ ቡድን ነበር። ስለዚህ እንደዚህ የወቅቱን ጥያቄ ከነባሩ ጥያቄ ጋር ቀላቅለው ግን ብሔርተኝነቱ በብሔሩ ውስጥ ያለው ጥያቄ የሚያስተናግዳቸው ጥያቄዎች ነው ማለት ነው።
ከብሔር ጥያቄ ልዩነቶች በዘለለም አንዳንድ ቦታዎች ላይ የአደረጃጀት ልዩነቶች እንዳሉም አቶ በፍቃዱ ይገልጻሉ። ለዚህም እንደ ምሳሌ ፋኖና ቄሮን ያነሳሉ።
ፋኖ ስሙ በጣም ነባር እድሜ ያለው ነው። ነገር ግን ቄሮ የሚባለው የወጣቶች ቡድን በተቃውሞች ኦሮሚያን በጣም ሲያጥለቀልቅ ያንን የሚመስል ፓራሜት ለመፍጠር ሲሞከር ነው ፋኖ ብለው ያሉት። ግን ያኛው ይሄ የፋኖ ታሪክ የተለየ ታሪክ ነው። ይሄ ከአርበኝነት ጋር የተያያዘ የመጣ ታሪክ አለ። በጣም የተለየ ነው። አሁን ካሉት እንቅስቃሴዎች ጋር ኦሮሚያ አካባቢ ራሳቸውን እንደ ቄሮ የሚጠሩ በጣም ብዙ አሉ ማለት ነው። ብሔርተኛ አጀንዳ ያላቸውና የአንድን ብሔር ጥቅም አስጠብቃለሁ በውድሜም በግድ ያሉ ወጣቶች የሚመሩት ንቅናቄ እና ሌላ ብዙ ይሄ መሰረታዊ የሚባል ልዩነት አላቸው ብዬ አላስብም። ልዩነታቸው ያው ጥያቄያቸው ይለያያል። ምክንያቱም የብሔርተኞቹ ጥያቄ ስለሚለያይ ከዛ ነው። ለምሳሌ አዲስ አበባ ባለቤትነት ጥያቄ ብሎ ሊያነሳ አይችልም። የኢጅፕቱ የቄሮች ጥያቄ ይሄ፣ ምክንያቱም የኦሮሞ ብሔርተኞች ሲያከለክሉ የነበረው ጥያቄ ነው። በተመሳሳይ የፌዴራል ቋንቋ ይሁን ኦሮምኛ ብሎ ፋኖ ያነሳል ብለን አንጠብቅ።
አቶ በፍቃዱ እነዚህ ወጣቶች በተለያየ ጊዜ በሚያደርጓቸው ተቃውሞች እና ግፊቶች ፖለቲካው ላይ ለውጥ ለማምጣት ቢችሉም በተለያየ የፖለቲካ ፓርቲዎች ተጽዕኖ ስር ከመሆን በዘለለ መሬት ላይ የወረደ ለውጥ እንዳላመጡ ጠቅሰው፣ ለዚህ ትልቁ ችግር ደግሞ መደበኛና ሕጋዊ በሆነ ሁኔታ አለመደራጀታቸው መሆኑንም ይጠቅሳሉ።
መደራጀት ነው ዋነኛው ዓላማው። ግን የጠራ ጥያቄ ራሱ የለም። የጠራ ጥያቄ እንዲኖር ራሱ ትክክለኛ ኦርጋናይዜሽን መኖር አለበት። አሁን ተረታተረቱ ይበለው እና በእውነታው መካከል ያለውን በቅጡ አላስተዋልም ብዬ ነው ማስበው። ቄሮ፣ ፋኖ፣ ዘርማ ወዘተ የሚባሉ ድርጅቶችን እንደ እውነተኛ ድርጅት ማለት ነው። እውነተኛ ደግሞ የፖለቲካ ሊቃኑ የፖለቲካ መደራደሪያ አቅማቸው ለማሳደግ ወይም ትልቅ አቅም ያላቸው ለማስመሰል የሚመሯቸው የሆኑ በጣም የተደራጁ ድርጅቶች ያሉ ሊመስሉ ይችላል። በትርክት ነው የሚመሯቸው እንጂ ያን ያህል የተደራጀ ኢቨን ባይመዘገብም እንኳን በቅጡ የተደራጀ ኦርጋናይዜሽን የለም። ቄሮ የሚባል ኦርጋናይዜሽን የለም። ኢንፎርማል ሉዝሊ አሶሺየትድ ሶሻል ሚዲያ ላይ በተጻፈ ነገር የሚነቃነቅና በየሰፈሩ የተወሰነ እርስ በርስ ግንኙነት ኢንፎርማል ግንኙነት ያላቸው የወጣቶች ስብስብ። ስለዚህ ይሄ የወጣቶች ስብስብ ተሰብስቦ አያውቅም፣ በይፋ ቁጭ ብሎ መክሮ አያውቅም። ጥያቄዎቼ እነዚህ ናቸው፣ ስለዚህ በዚህ መልኩ መልስ ማግኘት አለብኝ ብሎ አያውቅም። ስለዚህ ጥያቄዎቻቸው ራሱ ዝም ብለው አንዳንድ ልሂቃን አንዳንድ ጊዜ እነዚህ ናቸው ጥያቄዎቹ ስንጠየቅ እንደዚህ እንላለን፣ የቄሮ ጥያቄ ይሄ ነው ይላሉ እንጂ ኢቨን በአራት ዓመት ፕሮቴስት ውስጥ መቼም ይሄ ነው ተብሎ በይፋ በኦርጋናይዜሽን ደረጃ በጥቅጡ ተመርቆበት የተጠየቀ ጥያቄ ግን ወጣቱ መሮት አነሰ፣ ወጣቱ ጭቆና በቃኝ አለ። ዳውን ዳውን ወያኔ ብሎ ያወጣት እዛ የኢሬቻው በልጭት ጊዜ ሲጮህ እና ከዛ ሌሎች ማብረት ዳውን ዳውን ወያኔ ውረድ ያለው ማለት ነው። ስለዚህ ወያኔ ውረድ ማለት ምን ማለት ነው ጥያቄ? ኦሮሚያ ክልል ውስጥ የሚያምስ ወጣት ወያኔ ውረድ ሲል ምን ማለት ነው? እነዛ ጥያቄዎች ግን በቅጡ አርቲክል ተደርገዋል። እያንዳንዱን ወጣት እየሰበሰብሽ መንገድ ላይ አንተ ምንድነው ጥያቄ፣ አንቺስ ምንድነው ጥያቄ ምናምን እያልሽ ጠይቂያቸው ተመሳሳይ መልስ ይገኛል ብሎ ማሰቡ ራሱ የተሳሳተ ነው። ስለዚህ ኦርጋናይዜሽን የለም፣ ጥያቄው በቅጡ የተጻፈ አይደለም።
በኢትዮጵያ ከ1960ዎቹ ጀምሮ የተማሪዎችና የወጣቶች ፖለቲካዊ ተሳትፎ በየጊዜው በሀገሪቱ ላይ ተጽዕኖችን ሲያሳርፍ ቆይቷል። ካለፉት 5 ዓመታት ወደዚህም ወጣቶች በየክልሎቻቸው የሚያደርጓቸው ፖለቲካዊ ተሳትፎዎች ጨምሯል። የወጣቶቹ ትግል ከ3 ዓመታት በፊት በኢህአዴግ ውስጥ የመጣውን አስተዳደራዊና መዋቅራዊ ለውጥ ጨምሮ የሲዳማን ክልል እስከ መሆን ድረስ ላሉት ሀገራዊ ለውጦች አብይ ሚና እንዳለውም ይነገራል። ይሁንና በተለያዩ
የተለያዩ ክልሎች ወጣቶች የሀገርን ሀብትና ንብረት በማውደም መንገድ በመዝጋት ወደ ሌላ ክልል የሚጓጓዙ ንብረትና እህልን በማገድ እንዲሁም ሌላኛው ብሔር ላይ ያነጣጠረ ጥቃትን በማድረስ ይከሰሳሉ። አቶ በፍቃዱ ኃይሉ ይሄ ሁሉ ሊሆን የቻለው ወጣቶቹ በህጋዊ መንገድ ሳይደራጁ በስሜት ብቻ እየተነዱ እንዲወጡ በሚያደርጓቸው የፖለቲካ ልሂቃን ሳቢያ ነው ይላሉ።
የሲቪል ተቃውሞ ወይም ስልጡን ተቃውሞ በአይነ ኢትዮጵያ ውስጥ የለም። ሲቪል ድርጅቶች ቢሆኑ ተቋማት ቢሆኑ ኖሮ ለምሳሌ የኃላፊነት ስሜት ስለሚሰማቸው እንደዚህ አይነት እርምጃ አይወስዱም ነበር። አሁን ግን ማን ምን አደረገ፣ እንዴት አደረገ፣ ለምን አደረገ የሚለው ምንም ተጠያቂነት የለም፣ ማቀድ የለም፣ መፈጸም የለም። ዝም ብሎ ጨርሶ ብቻ እንዲ ብሎ ጥፋት ካጠፉ በኋላ መመለስ ወይም ተቃውሞ ካሰሙ በኋላ መመለስ ነው። ለዚህ ነው ተቋማዊ ቅርጽ አለመኖሩ ለዚህ ሁሉ በጊዜ ወደ ጊዜ እየተባባሰ ለመጣን ለውጥ እየዳረገ ያለው ማለት ነው። እና የፖለቲካ ሊቃኑ ጥሪዎችን የሚያስተላልፉበት መንገድ ለዚህ አስተዋጽኦ ያበረክታል። በብዛት የሚያስተልፏቸው እና አደባባይ የሚያወጧቸው በቅጡ ታስቦበት በታቀደ የተቃውሞ እንቅስቃሴ ሳይሆን በስሜት የተፈነቀለ ወይም በቁጣ የተቀሰቀሰ ተቃውሞ ነው። ስለዚህ ቁጣና ተቃውሞ ሲቀላቀሉ ነውጥ መከሰቱ ብዙ የሚያስገርም ነገር አለ።
በየክልሉ ያሉ ከ16 እስከ 24 ዓመት የእድሜ ክልል ውስጥ ያሉና ሰፊ ፖለቲካዊ ተሳትፎ የሚያደርጉት እነዚህ ወጣት ቡድኖች የመደራጀት ተነሳሽነት ቢኖራቸው እንኳን ከእድሜያቸው አንጻር በሲቪል ማህበር ለመደራጀት የሚያስፈልገው እውቀት እንደሌላቸው የሚያነሱት አቶ በፍቃዱ፣ ለዚህ ደግሞ ኃላፊነቱን የሚወስዱት መንግስትና መጠቀሚያ የሚያደርጓቸው የፖለቲካ ልሂቃኑ እንደሆኑም ይጠቁማሉ።
ኢመደበኛ የሆኑ የወጣት ቡድኖች በኢመደበኛነት ተደራጅተው ጊዜ እየተቃወሙ እንዲኖር ማድረግ ራሱ በጣም አደገኛ ነው። አንደኛ ለነሱ፣ ሁለተኛ ለሀገር ቢሆን ማለት ነው። አሁን እንደምናያቸው ስርዓት አልበኝነቶች እየዳረገ ያለው ይሄ ኢመደበኛ ሆነው እንዲቀሩ መፈረጉ ማለት ነው። አንድም የፖለቲከኞችን ጥያቄ አንግቦ አደባባይ እንዲወጡና መስዋዕትነት እንዲከፈሉ ይደረጋል። ነገር ግን ትንሽ የለውጥ ስስትኖ ከላይ ሊቃኑ እየተደራደሩ ለነሱ ግን ትሩፋት የለውም ማለት ነው። ከዛ የፖለቲካ ሊቃኑ መልሰው በተቋረፉ ቁጥር እየመጣው ለውጥ ባላረካቸው ቁጥር መልሰው ደግሞ ሞቢላይዝ ያደርጓቸው ጥቅሙ ይቀጥላል። ስለዚህ በጣም ለሀገር ይጎዳል፣ ለነሱ ቢሆን ይጎዳል ማለት ነው። መደራጀታቸው አስፈላጊ ግን ለመደራጀት የተወሰነ ተነሳሽነት ብቻ ሳይሆን እውቀት የሚያስፈልጋል። እንዴት ነው የሚደራጁት? ከዛ በኋላ አላማ መቅረጽ ምናምን እና ለዚህ ብቃቱ የላቸውም፣ የሚያግዛቸውም የለም። መዋቅራዊ ድጋፍ የተደረገላቸው መንግስት ይሁን ከእንደገና ሌሎቹ እንዲሁም ለተለያዩ የፖለቲካ አላማ ያሰለፏቸው ሊቃል የሚደራጁበት መንገድ አላመቻቹላቸውም፣ መንገድ አልጠረጉላቸውም፣ ትምህርት አልሰጧቸውም፣ ድጋፍ አላደረጉላቸውም እንጂ በአሁኑ ሰዓት ቅሩ የተባለ የተመዘገበ የሲቪል ማህበር መኖር ነበር። ለዲሞክራሲ ይሁን ለነፃነት ይሁን ለሌላ ዓላማ ከታገለ እና ያ የታገለለት ዓላማ ዲሞክራሲያዊ ከሆነ ያን በአንድ ጀንበር አይገኝም የሆነ የስርዓት ለውጥ ወይም የሰዎች ለውጥ ስላለ። ስለዚህ ያንን ከግብ ለማድረስ በተደራጀ መልኩ የሚሰሩበት የተጠናከረ መዋቅር ተቋማዊ አሰራር ይኖር ዘንድ ያንን በማህበር ማስመዝገብ በጣም ያስፈልግ ነበር። በተመሳሳይ ሌሎችም ክልሎች፣ ሌሎችም ዞኖች ውስጥ እንደዚህ አይነት ነገር ማድረግ ያስፈልግ ነበረ እና ግን ያንን ማድረግ አልተቻለም እና ወጣቶቹ ብቻቸውን ደግሞ ይህንን ማድረጋቸው ተቋም ከሆኑ መንግስትን ተጠያቂ የማድረግ አይላቸው ከፍተኛ ይሆናል። መዋቅራዊ ይዞታቸው ይጠናከራል እና ለመንግስት ቢሆን ፈታኝ ነው ያሉ። ስለዚህ መንግስትም ሊያፈልግ ይችላል። ኢመደበኛ ቡድን ከሆኑ በህገወጥነት ለማሰር ለመክሰስ
የወጣት ቡድኖቹ ጥያቄያቸው ተሰሚነት እንዲኖረውና ሁሌም የጥፋት ኃይልና የፖለቲካ ልሂቃን መጠቀሚያ ላለመሆን መደራጀታቸው አስፈላጊ ነው የሚሉት አቶ በፍቃዱ፣ ወጣቶቹ በሲቪል ማህበራት ቢደራጁ የሚያገኟቸውን ጠቀሜታዎች እንዲህ ያነሳሉ።
ወጣቶቹ እንግዲህ ሲቪል ማህበራትን ቢመሰርቱ የሚጠቀሙት አንደኛ ተቋማዊ በሆነ መንገድ ስራቸውን መስራት ይችላሉ። መንግስትም ይሁን ሌላ አካል እንዲሁም እንዳሰኘው ሊያዋቅባቸው አይችልም። ምክንያቱም በህግ የሚታወቁ አደረጃጀታቸው ግልጽ ከሆነ ስራቸውን በግልጽ የሚሰሩ እና በተደራጀ ሁኔታ ክላውታ ግብ ሊያደርጉ ግብ ሊያደርሱ የሚችሉበት ሁኔታ ስላለ ማለት ነው። በሌላ በኩል ተቃዋሚዎችም ቢሆኑ አላማ ብለው ያነገቡት ነገር ወይም ደግሞ ከመንግስት ከገዢው ፓርቲ ለይቶናል የሚሉት እና ተቃዋሚ ያደረጋቸው አላማ ምናልባት በማህበራ በእነዚህ በሲቪል ማህበራቱ ሊጠነቀቅ ይችላል። ስለዚህ ተመጋጋቢ ነው የሚሆነው ማለት ነው። የሲቪል ማህበራት ለምሳሌ የፖለቲካ ተቃዋሚ ፓርቲዎች አመራሮች ሲታሰሩ የሲቪል ማህበራት ናቸው የፍርድ ሂደቱን የሚከታተሉት፣ የሰብአዊ መብት ጥሰት ደርሶባቸው ከሆነ የሚያጋልጡ ወዘተ። የምርጫዎች ሲካሄዱ ምርጫዎቹ ለማንም ያላደሉ ፍትሃዊ መሆናቸውን የሚታዘቡት እነዚህ ሲቪል ማህበራት ናቸው እና በርካታ ሲቪል ማህበራት መኖራቸው እነዚህም የወጣቶች ቡድኖች በተለይም ደግሞ የክልሎችን የዞኖችን መብቶች ያስጠብቃሉ ይታመኑላቸዋል ተብሎ የሚታመኑ ከሆነ ሲቪል ማህበራት መመስረታቸው ለየትኛውም ወገን አይጎዳም።
አቶ በፍቃዱ ኃይሉ ሲያጠቃልሉም የወጣት ቡድኖቹ ከስሜታዊነት በመውጣትና በማህበር በመደራጀት የሚያቀርቧቸው ጥያቄዎች በፖለቲካ ስነ ምህዳሩ ላይ ዘላቂ ለውጥ ለማምጣት የሚያግዝ መሆኑን በመጥቀስ በተለያዩ ክልሎች ያሉና ፖለቲካዊ ንቃት ያላቸው ወጣቶች ቆም ብለው ሊያስቡበት እንደሚገባም ጠቁመዋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
ክቡራትና ክቡራን አድማጮች ለምሽቱ ያሉን ዝግጅቶች እነዚሁ ነበሩ። ቁም ነገር እንደቀሰማችሁባቸው ዘናም ያደረጓችሁ እንደነበሩ ተስፋ እናደርጋለን። የምሽቱ ፕሮግራማችን በዚሁ ይቋጫል። በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ እንላለን። ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ሲተላለፍ የቆየው የእሁድ ምሽት ፕሮግራማችን በዚሁ ያበቃል። ሳስተናግዳችሁ የቆየሁት ቆንጂት ታዬ ነኝ። ፕሮግራሙን ብርሃን ኃይሉ አቀናብራለች። ነገ ሰኞ በ3 ሰዓት ከልዩ ልዩ ፕሮግራሞች ጋር እንመለሳለን። በሰላም ደሩ።